የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚደመጡት መሰናዶዎች መካከል
እንደነ ፊሊፒንስ፣ ቪየትናም ያሉት አሁን የነሱ ፕሮሰስ በጣም ውድ እየሆነ መጣ። አሁን እኛ ኢትዮጵያ ምን እያደረግን ነው? እነዚህን አሰራሮች ወደ ኢትዮጵያ እንዲመጡ
የሰማችኋቸው አቶ በርናርድ ላውሬንዲው ናቸው። በኢትዮጵያ የሥራ ዕድል ፈጠራ ኮሚሽን ውስጥ ከፍተኛ አማካሪም ናቸው። በተለይ በዲጂታል ኢኮኖሚ ዘርፍ መሰማራት ለሚፈልጉ ወጣቶች ይበጃል ስለተባለው አዲስ መርሃ ግብር ቆየት ብለው ይነግሩናል።
አርብቶ አደሮች እየተጎዳሁ ነው የምኖረው። ብዙውን ጊዜ ግማሹን ጊዜ መከላከያ እየወሰድኩ በአካቸው እያልኩ እየለመኑ ግማሹን ጊዜ እየተለማመንኩ ያው በቃ በዚህ ነው ያለሁት።
በኢትዮጵያና በሱዳን ድንበር አዋሳኝ አካባቢዎች ያለው ውጥረት አሁንም እንደቀጠለ መሆኑን የአካባቢው አመራሮችና ነዋሪዎች እየተናገሩ ነው። ይህንን የሚመለከተው ዘገባም በምሽቱ ይደመጣል። ተጨማሪ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉም በፊት ግን አጫጭር ዜናዎች ይሰማሉ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። ሱዳን ከሳውዲ አረቢያና ከተባበሩት የአረብ ኤምሬቶች ለዘንድሮ የግብርና ምርት ማሳደጊያ የሚውል 400 ሚሊዮን ዶላር እርዳታ ልታገኝ መሆኑን የሱዳን መንግስት የዜና አገልግሎት አስታወቀ። ሳውዲ አረቢያ ለሱዳን የትብብር ኢንቨስትመንቶች የሚውል 3 ቢሊዮን ዶላር ልታዋጣ ቃል የገባችው ሲሆን ሌሎችም እንዲሳተፉ እያበረታታች መሆኗ በቅርቡ የሱዳን የካቢኔ ጉዳዮች ሚኒስትር ሀሊድ አመር ዩሱፍ ለሮይተርስ ገልጸዋል። በተጨማሪም ሳውዲ አረቢያ የ1.5 ቢሊዮን ዶላር እርዳታ ከሁለት ዓመታት በፊት ልትሰጠን መጀመሪያ ቃል የገባችልንን ተግባራዊ ልታደርግልን በድጋሚ ቃል ገብታልናለች ስትል ሱዳን ባለፈው ወር ማስታወቋ ይታወሳል። ሳውዲ አረቢያና ኤምሬትስ በጋራ ለሱዳን የ3 ቢሊዮን ዶላር እርዳታ ሊሰጡ ቃል ገብተው የነበረ ሲሆን ሱዳን 750 ሚሊዮን ዶላሩ ተለቆልናል፣ ከዚያ ውስጥ 500 ሚሊዮኑ ማዕከላዊ ባንክ ገብቷል ብላ እንደነበር የሮይተርስ ዘገባ አስታውሷል። ትላንት እሁድ በካርቱም ከሳውዲ አምባሳደር ጋር የተነጋገሩት የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ሀገራቸው ከሳውዲ ጋር ስምምነት የተደረጉባቸውን ጉዳዮች በሙሉ ለማንቀሳቀስ ዝግጁ መሆኗን እንዳረጋገጡ ከካቢኔያቸው የወጣው መግለጫ አመልክቷል። የተባበሩት መንግስታት ድርጅት ሰሜን ናይጄሪያ ውስጥ በሚገኙ ዓለም አቀፍ የረድኤት ድርጅቶች 3 ጣቢያዎች ላይ ጥቃት መድረሱን አስታወቀ። ቅዳሜ ዕለት ዳምሳክ የምትባለው ከተማ ውስጥ ለተፈጸመው ጥቃት ኃላፊነት የወሰደ የለም። ሆኖም ከቦኮ ሐራም የተገነጠለው ስዋፕ ተብሎ የሚጠራው ቡድን በጥቃት አድራሽነት ተጠርጥሯል። ቡድኑ ዓለም አቀፍ የእርዳታ ድርጅቶችን የምትረዱ ናይጄሪያውያን የጥቃት ኢላማ እናደርጋችኋለን ብሎ ሲዝት ቆይቷል። በቅዳሜው ጥቃት ከተጎዱ ዓለም አቀፍ የእርዳታ ድርጅቶች አንዱ የሆነው የኖርዌይ የስደተኞች እርዳታ ድርጅት ለሲቪሉ ሕዝብ እርዳታ የምናጓጉዝባቸው መኪናዎች ወድመውብናል ሲል አስታውቋል። በእስራኤል የሁለት ቀናት ጉብኝት ያካሄዱት የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ትላንት ከእስራኤል አቻቸው ቤኒ ጋትስ ጋር ተወያይተዋል። የመከላከያ ሚኒስትር ኦስተን ለጋዜጠኞች በሰጡት ቃል ከእስራኤሉ አቻቸው ጋር ስለ ዘላቂ የመከላከያ ነክ ግዢዎች እቅዶቿና ስለ ክልላዊ የጸጥታ ጉዳዮች መነጋገራቸውን ገልጸዋል። በተጨማሪም እስራኤል ከአረብ ሀገሮችና አብዛኞቹ ህዝቦቻቸው የእስልምና እምነት ተከታዮች ከሆኑ ሀገሮቻቸው ጋር ግንኙነት ብትመሰርት ዩናይትድ ስቴትስ ስለምታደርገው ጥረት ተወያይተናል ብለዋል። ዩናይትድ ስቴትስ ከእስራኤል ጋር ባላት ጠንካራ ግንኙነት በጽናት መቆሟን እንደምትቀጥል በድጋሚ ያረጋገጡት ሚኒስትሩ በእስራኤል ያደረጉት ጉብኝታቸው በናዚዎች እጅ የተጨፈጨፉት 6 ሚሊዮን አይሁዶች ከታሰቡበት የመታሰቢያ ቀን ሰሞን ጋር መገጣጠሙን ጠቅሰዋል። ኢራን በናታናዝ የኒውክሌር ተቋሟ ላይ ለደረሰው የኃይል መቋረጥ እስራኤልን ወንጅላለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ሳኢድ ካቲብዛዴህ በሰጡት ቃል በደረሰው የኃይል መቋረጥ የዩራኒየም ማበልጸጊያዎች ላይ ጉዳት መድረሱን ገልጸው ኢራን በእስራኤል ላይ በውል ያልገለጹት የበቀል እርምጃ እንደምትወስድ ተናግረዋል። የኢራን የኒውክሌር ድርጅት ዋና ኃላፊ አሊ አክባር ሳሌህ ትላንት እሁድ ማዕከሉ ላይ በደረሰው ተግባር የኒውክሌር አሸባሪነት ተግባር ነው ሲሉ መግለጻቸው ተጠቅሷል። ይህን ተግባር እያወገዝን ዓለም አቀፍ ድርጅቶችና ዓለም አቀፉ የአቶሚክ ኃይል ድርጅትም ይህንን አድራጎት በመቃወም ሊጋፈጠው እንደሚገባ አጥብቀን እናሳስባለን ማለታቸውን የመንግስቱ ቴሌቪዥን አክሏል። የኢራንን የኒውክሌር መርሃ ግብር የሚቆጣጠረው የተባበሩት መንግስታቱ ድርጅት ተቋም ዓለም አቀፍ የአቶሚክ ኃይል ድርጅት ስለተከሰተው ሁኔታ እንደሚያውቅና እየተከታተለ መሆኑን አመልክቷል። በዝርዝር ያብራራው ነገር ግን የለም። ዘ ኒውዮርክ ታይምስ ጋዜጣ ስለ ጉዳዩ መረጃ እንደተሰጣቸው የገለጹ ሁለት የደህንነት መኮንኖችን ጠቅሶ ሲዘግብ የደረሰው አደጋ የኢራንን የዩራኒየም የማበልጸግ አቅም በእጅጉ የጎዳው መሆኑን ገልጸው ወደ ቀደሙ አቅሙ ለመመለስ እስከ 9 ወር ሊወስድበት እንደሚችል መናገራቸውን ጠቅሷል። ዩናይትድ ስቴትስ እና የእስራኤል የስለላ መኮንኖች በኢራኑ የኒውክሌር ጣቢያ ላይ በደረሰው የኃይል መቋረጥ የእስራኤል እጅ እንዳለበት መናገራቸውን ታይምስ ጠቅሷል። ዩናይትድ ስቴትስ እና እስራኤል በጉዳዩ ላይ አስተያየት አልሰጡበትም። አድማጮች ለሰዓቱ ያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ።
ስመኝሽን አመሰግናለሁ። ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት ከአሜሪካ ድምፅ። አስተያየት ቢኖራችሁ ከመደበኞቹ የማህበራዊ መገናኛ አውታሮቻችን በተጨማሪ 2022276379 ላይ አድርሱን። ወደ ቀዳሚ ጉዳይ እንሻገር። እስከ አውሮፓውያኑ 2030 ዓ.ም ድረስ ከ20 ሚሊዮን በላይ ሥራዎችን ለዜጎቿ ለመፍጠር ያቀደችው ኢትዮጵያ እቅድን ያሳካሉ ያለቻቸውን ስልቶችና መርሃ ግብሮች መተግበር ጀምራለች። በቅርቡ ይፋ ከሆኑት መካከል አንዱ በሳይንስና ቴክኖሎጂ ተኮር ትምህርቶች ለሚመረቁ በመቶ ሺህ ለሚቆጠሩ ወጣቶች እድል እንደሚከፍት የተነገረለት በእንግሊዝኛ ምህጻሩ ፍሮግ የተሰኘው መርሃ ግብር ነው። የዲጂታል ኢኮኖሚን ያሳድጋል የተባለው መርሃ ግብሩ ኢትዮጵያውያን ወጣቶች ዓለም አቀፍ አገልግሎት ፈላጊዎችን ካሉበት ሆኖ በማገልገል ራሳቸውን የሚያሻሽሉባቸውን አሰራሮች እንደያዘም ሰምተናል። ስለ መርሃ ግብሩ ለማወቅ በማሰብ የኢትዮጵያ የሥራ ዕድል ፈጠራ ኮሚሽን በተለይ ደግሞ የዲጂታል ኢኮኖሚ ከፍተኛ አማካሪ የሆኑትን አቶ በርናርድ ላውሬንዲውን አነጋግሬያለሁ። አስቀድመን ያቀረብንላቸው ጥያቄ ኢትዮጵያ ከሌሎች መስኮች በተለየ በዲጂታል ኢኮኖሚ ላይ ማተኮር ለምን ፈለገች የሚል ነው።
እንግዲህ በሌላ ዓለም ላይ የሚታየውም ሩጫ ወደ ዲጂታል የመግባት ሩጫ ነው እና ኢትዮጵያም ምንም የሚለይበት ነገር የለም። እንደውም እንደኛ ያሉት ሀገሮች በታዳጊ የሆኑ ሀገሮች በፍጥነት ወደ ዲጂታል ዓለም እንደውም መግባት አለባቸው። ቢኮዝ አንዳንድ ነገሮችን ተፈንጥሮ ሊፕሮግ አድርጎ መግባት ይችላሉ እና እንደውም እንደ ኢትዮጵያ ያሉት ሀገሮች ሌጋሲ ሲስተም ማለት ከዚህም በፊት አሰራሮች ስለሌሉ ሞር እድል አለን ማለት ነው። ቶሎ ብለን ወደ ዲጂታል ዓለሙ መግባት እንችላለን ማለት ነው እና አሁን ለምሳሌ ሲሊኮን ቫሌ እንደ ሀገር ብንወስደው፣ ካሊፎርኒያ እንደ ሀገር እንወሰደው ከተባለ 8ኛ ነው በጂዲፒ ዓለም ላይ እና ካሊፎርኒያ እንደሚታወቀው ሆሊውድ አለ። ግን አሁን ደግሞ በጣም ብዙ ጂዲፒ ላይ ከፍተኛ ሼር የያዘው የዲጂታል ስርዓት ነው። ቀው እነ ኡበሮች፣ እነ ጉግሎች፣ እነ ማይክሮሶፍት የጀመሩት ከዛ ነው። በዲጂታል የተመሰረተ ኢኮኖሚ ጂዲፒ ላይ በጣም ትልቅ ሼር እንደሚኖረው ያሳየናል እና ኢትዮጵያም እንደዛውም ብዙ ነገር መሰራት ይቻላል በዲጂታል ዓለሙ ላይ።
ይሄንን ዘርፍ በመላ ሀገሪቱ ለማስፋፋት ያግዛል ተብሎ የቀረበው ስልት በእንግሊዝኛ ምጻሩ ፕሮግ የሚባለው ፍሪላንሲንግ፣ አውትሶርሲንግ ኤንድ ጊግስ ከሚሉት ቃላት የተውጣጣው ሀሳብ መሆኑን በማስገንዘቢያችሁ አንብቤ ያለው የተጓዳኝ ስራ ከውጭ ተቋማት ጋር መስራትና የሌጣ ስራ ግንኙነት ወደሚለው አጠጋግተን ልንተረጉሞ ሞክረናል። ወደ አማርኛው ፕሮግ የተባለው ስትራቴጂ ይዘት ምንድን ነው? በምንስ መልኩ ነው ሀገሪቱን ሊጠቅማት የሚችለው?
ፍሮግ የምንለው በእንግሊዝኛው ነው። እስቲ መጀመሪያ እኛ እንዴት እንደተረጎም ነው እስቲ ለመግለጽ ልሞክር። ፍሪላንሲንግ፣ አውትሶርሲንግ እና ጊግዝ ነው። በጊግዝ ብንጀምር ጥቃቅን የሆኑ ተግባራቶች ናቸው። በመጓጓዝ፣ በመዳረስ፣ በማስዳድ፣ በድህነት እና የመሳሰሉት ጥቃቅን ተግባራቶች ናቸው። በሚሊየን የሚቆጠር የስራ የመፍጠር ካፓሲቲ ያለው ጊግዝ። እንደዛውም ደግሞ በኮንትራክት ብዙ ጊዜ እነዚህ ጊግዞች እንግዲህ በኮንትራት የታሰሩ ተግባራቶች ናቸው እና
በተናጠል ውል ማለት ነው።
አዎ በተናጠል ውል ናቸው እና እንደዛም ደግሞ ፍሪላንሲንግ ብናየው ተመሳሳይ ነው። ግን ፍሪላንሲንግ ከፍተኛ ክህሎት አገልግሎት የሚሰጥ ሰው ነው እንግዲህ በህግ፣ በሂሳብ፣ በአልጎሪዝም፣ በፕሮግራሚንግ፣ በሶፍትዌር ኢንጂኒሪንግ እና የመሳሰሉት ከፍተኛ አገልግሎት ነው ማለት ነው። አንድ ፍሪላንሰር ነው። አንድ ኢትዮጵያ ያለ ፍሪላንሰር ከካሊፎርኒያ ወይንም ከቪየትናም ወይንም ከፓሪስ ወይንም ከደርባን ያለ ሰው ጋር አገልግሎት መስጠት ይችላል ማለት ነው። ወደ አውትሶርሲንግ ስንመጣ ደግሞ እንደ ፍሪላንሲንግ ሎካልም እና ግሎባልም አገር አቀፍ እና ዓለም አቀፍ አገልግሎት የመስጠት ኦፖርቹኒቲ አለ። እንግዲህ አውትሶርሲንግ ምንድን ነው ኤግዛክትሊ? የግብይት ጀርባ ወይም የመካከለኛው እና የፊት ለፊት የቢሮ ስራዎችን የማከናወን ስራ ነው። ምሳሌ ፓሪስ ያለ አንድ ትልቅ ኩባንያ እነዚህን ስርዓቶችን ዋጋው በጣም ከፍ እያለ ሲሄድ ይሄ ኩባንያ ወደ ሌላ ሀገር የመላክ ኦፖርቹኒቲ ይኖራል ማለት ነው። እስካሁን የታየው ወደ ኢንዲያ፣ ወደ ፊሊፒንስ፣ እንደ አሜሪካ ያሉት ደግሞ አንዳንዴ ወደ ኮስታሪካ የመሳሰሉት የመላክ ኦፖርቹኒቲ አለ። እነዚህ ፕሮሴሶች አሁን እኛ ያልን ያለ ነው ወይስ እንደነ ሳውዝ አፍሪካ እንደነ ኬንያ ወደ እኛ ወደ ኢትዮጵያ እንዲመጡ ነው?
ስለዚህ እንደተረዳሁት ከሆነ በሌሎች ሀገራት በውድ ዋጋ ይሰሩ የነበሩ አገልግሎቶችን ኢትዮጵያ ውስጥ በተሻለ ዋጋ በመስራት ለሀገር ገቢ የማስገኘት አሰራር ነው የሚሆኑ ማለት ነው?
አዎ፣ በጣም ልክ ነው። እና ሀገራችን ምንድን ነው ኮምፒት ማድረግ የምችለው ሲባል አንደኛ በእኛ ሀገር ዲግሪ የሚይዙ በስቴም የምንለው እንግዲህ በቴክኒካል በኢንጂነሪንግ የመሳሰሉት ዲግሪ ናቸው። እና በስቴም ዲግሪ የሚይዙ ልጆች በየአመት ከ200,000 በላይ ናቸው። እኛ ሀገር አሁን ለምሳሌ ከደቡብ አፍሪካ፣ ኬንያ እና ሌላም ሀገር ጋር ስናነጻጽረው በጣም ብዙ የስቴም ዲግሪ ክምችት አለን። ይህን ክምችት እንዴት ወደ ፍሪላንሲንግ እና አውትሶርሲንግ እንጠቀመው ነው አሁን። ከዛም አልፎ ደግሞ እነዚህ ዲግሪ የያዙ ልጆች በጣም ቶሎ ብሎ ወደ አንድ መስክ ወይንም አሁን ለምሳሌ ወደ አይቲ አውትሶርሲንግ እያልን ነበር ወይንም በቢፒኦ መሰልጠን ካለባቸው ቶሎ ብሎ ይሰለጥናሉ። ቢኮዝ በጣም ወጣት የሆነ ወርክፎርስ ነው እና ይሄ በጣም ትልቅ ኦፖርቹኒቲ ነው ለእኛ ሀገር። እነዚህ ትላልቅ ኩባንያዎች ከኢትዮጵያ የሚመጡ ግን ስፔሻሊ በአብሶም ከአሜሪካ፣ ከአውሮፓ የመሳሰሉት ሀገሮች ከኛ አገልግሎት ከያዙ ዋጋው ዝቅ ስለሚል ለነሱ በጣም ጥሩ ይሆናል ማለት ነው።
እዚህ ጋር የሚነሳው አንድ ሌላ ጉዳይ አለ። በዚህ አሰራር ውስጥ ለአመታት የቆዩ የዳበረ የትምህርት ስርዓት ያላቸው ወጣቶቻቸው በዚህ አይነት አሰራር ውስጥ የካበተ ልምድ ያላቸው አሉ። ኢትዮጵያ እንደ ጀማሪ ሀገር ከሌሎች ጋር ተወዳድራ የሚፈለገውን አይነት ገቢ ለማግኘት ምን ያክል አቅም አላት? ይህንንስ ውድድር በአሸናፊነት እንድትወጣ ምን አይነት ቅድመ ዝግጅቶች ተደርገዋል?
ይሄ በጣም ጥሩ ጥያቄ ነው። ውድድሩ ቀላል አይደለም፣ ግን አሁን በላይት ማኒፋክቸሪንግ ያየነው እንግዲህ በሳውትኢስት ኤዥያ እንደነ ፊሊፒንስ፣ ቪየትናም ያሉት አሁን የነሱ ፕሮሴስ በጣም ውድ እየሆነ መጣ። አሁን እኛ ኢትዮጵያ ምን እያደረገን ነው? እነዚህን አሰራሮች ወደ ኢትዮጵያ እንዲመጡ። ለምን ቢባል ያው እንግዲህ በዝቅ የሆነ አገልግሎቱ መስጠት ስለሚቻል ኢትዮጵያ እንግዲህ እነዚህን ቢዝነሶች ለመሳብ እየሞከረች ነው። አውትሶርሲንግ ዓለምም እንደ እንደ ፊሊፒንስ ያሉት አገራቶች አሁን የነሱ ዋጋቸው ተመጣጣኝ እየሆነ አይደለም። ምን እያልን ነው? በተመጣጣኝ ዋጋ እነዚህን ቢዝነሶችን መሳብ እንችላለን። ቅድመ ዝግጅቱ ምን ይመስላል ከተባለ ደግሞ እንግዲህ አይሲቲ ፓርክ ብዙ ዝግጅቶች እየተደረጉ ናቸው። ኮኔክቲቪቲውን በደንብ ለማስተካከል እየተሞከረ ነው። እንደምታውቁት ቅርብ ጊዜ ዴታ ሴንተርዞች ከአምስት የሚሆኑ አራት ከግል ዘርፉ እና አንድ ደግሞ ከፐብሊክ ሴክተር ተወጣጡ ዴታ ሴንተርዞች አሁን በቅርብ ጊዜ እየተገነቡ ነው እና የመረጃ ማዕከሎች እንግዲህ እየተገነቡ ነው የመሳሰሉ። ግን ከአይሲቲ ፓርክ ደግሞ ስንወጣ ሌላም ቅድመ ዝግጅቶች እየተደረጉ ናቸው። አንዳንድ እነዚህ ከመንግስት ያሉ አካላቶች ስለ አውትሶርሲንግ ምን ምን መስራት እንዳለብን እየተዘጋጀን ነው። አሁን ለምሳሌ ስራ እድል ፈጠራ ኮሚሽን ላይ የፍሮግ ግብረ ኃይል መስርተናል። እስከ 15 የሆኑ ከግል ዘርፉ የተወጣጡ በጣም የጠነከሩ ኩባንያዎች ናቸው። ለመጥቀስ ያህል ስለ አውትሶርሲንግ ስላነሳን ከኤክሴለረንት ብንጀምር፣ ከአርንዲ ግሩፕ፣ ኤምኤምሲ ዋይቴክ እንግዲህ እነዚህ ከኦልሞስት 150 ሰዎችን እያሰሩ ናቸው እያንዳንዶቹ ማለት ነው። እና ከዛም በላይ ደግሞ የማደግ ካፓሲቲ አላቸው።
ፍሮግ ከተሰኘው ስልት ጎን ለጎን የስራ ፈጠራን ለማበረታታት የተለያዩ መርሃ ግብሮችና ውድድሮችን እያደራጃችሁ እንደሆነም ሰምተናል።
ጥሩ። አሁን አንትረፕረነርሺፕ ላይ እንደውም ቅርብ ጊዜ ትልቅ የሀገራዊ ንቅናቄ ጀምረን ነበር። እንቆጳ እንግዲህ የስራ ፈጠራ የእያንዳንዱ የሀገራችን ዜጋ ስራ መፍጠር እንደሚችል ስራ መፈለግ ብቻ ሳይሆን ስራ መፍጠር ይህን አይዲያ ወይንም የቢዝነስ ኮንሴፕት ከያዘ እንዴት ነው ይሄን ቢዝነስ ኮንሰፕት ወደ ቢዝነስ ሞዴል የሚቀይረው? እንዴት ነው ሰክሰስፉል ደግሞ እንዴት ነው የሚሆነውና?
ስለዚህ ጠቅላል ባለ ሁኔታ የንግድ ሐሳቦች ተጨባጭ የንግድ እንቅስቃሴዎች እንዲሆኑ የሚያግዙ መርሃ ግብሮችን ነው ማለት ነው እየዘረጋችሁ የምትገኙት?
አዎ ልክ ነው፣ ልክ ነው።
ከመለያየታችን በፊት በተለያዩ ሀገራትም ኖረሃል። ከእነሱ ጋር ስታነጻጽረው በኢትዮጵያን የሚሰሩ የቴክኖሎጂ ፈጠራዎች ከመላው ዓለም ጋር ለመወዳደር ምን ያክል ብቁ ናቸው? ምንስ ማሟላት ይኖርባቸዋል?
ያሉት ኢኖቬሽኖች ስናያቸው ኢትዮጵያ በጣም ግሩም ናቸው። ምንም ከሌላ ሀገር ጋር የሚተናነሱ አይደሉም። እኛ ሀገር የተቸገር ነው የመረጃ ወይንም የኢንፎርሜሽን አለመቅረብ ነው እና ብዙ ጊዜ አናቅም። እና በጣም አመሰግናለሁ ይህን መድረክ እንደውም ስለፈጠርክ። በጣም ብዙ ስታርታፖች አሉ እንግዲህ የሚፈቱት ችግሮች እና ኢኖቬሽን ሌቭላቸው በጣም ከፍተኛ ነው። ምንም ከሌላ ሀገር ጋር አይተናነስም። ትንሽ እኛ ለየት የሚያደርግን አንዳንድ ጊዜ የኳሊቲ ስታንዳርዳችን
የጥራት ቁጥጥር ወይም የጥራት ሁኔታ ማለት ነው።
ኤግዛክትሊ። አዎ የጥራት ቁጥጥር ላይ አንዳንድ ጉለቶች አሉ እና እነዚህንም ባይዘዌ ለመፍታት እየተሞከረ ነው። ግን እነዚህ ነገሮች ደግሞ የሚፈቱ በፖሊሲ ሳይሆን ብዙ ጊዜ በኤክስፔሪንስ ነው፣ በኤክስፖዠር። ሶ እነዚህን ኤክስፔሪንሶች ትሬኒንጎችን ለማቅረብ እየተሞከረ ነው። አሁን አብዛኛው ጊዜ የምናየው እኛ ሀገር እነዚህ ስታርታፖች ቢቱሲ ማለትም ከአንድ ቢዝነስ ወደ አንድ ግለሰብ የሚሄዱ አገልግሎት የሚያቀርቡ ቢዝነሶች ናቸው። እነዚህ ስታርታፖች ቀስ ብሎ ደግሞ ከአንድ ቢዝነስ ከነሱ ወደ ሌላ ቢዝነስ አገልግሎቶችን ማቅረብ ከቻሉ ሌላም ሀገር ላይ የምናየው እንደዛው ነው። ብዙ ጊዜ ቢቱቢ የምንለው ነው ቶሎ ብሎ የሚያድገው እና ትንሽ እዚህ ላይ ለመስራትም እየተሞከረ ነው በፕሮሞሽን በፖሊሲም እና ተስፋችን ይኸው ነው።
እጅግ በጣም አመሰግናለሁ አቶ በርናርድ ላውሬን ድዩ፣ የኢትዮጵያ ስራ ፈጠራ ኮሚሽን ከፍተኛ አማካሪ ነዎት። ለነበረን አጭር ቆይታ በእጅጉ አመሰግናለሁ።
በጣም አመሰግናለሁ።
የተባበሩት መንግስታት የምግብና እርሻ ድርጅት መረጃ እንደሚያሳየው በዓለም ዙሪያ ወደ $1 ትሪሊየን የሚወጣ ምግብ ይጣላል ወይንም ያላግባብ ይባክናል። በኮሮና ወረርሽኝ ምክንያት ዩናይትድ ስቴትስ ውስጥ ይህን የምግብ ብክነትና ረሃብን ለማስቀረት የሚደረጉ አዳዲስ ጥረቶችን ቃኝታ ቬሮኒካ ኢግላሲያስ የላከችውን ዘገባ ስመኝሽ ቆየት አቀርበዋለች።
አሜሪካን ውስጥ አነስተኛ እርሻ ባለቤቶችን ከደንበኞቻቸው ጋር በቀጥታ ማገናኘት አዲስ እርሻ የተሰኘው መንግስታዊ ያልሆነ ተቋም ከሚሰራቸው ስራዎች አንዱ ሲሆን ይህም በኮሮና ወረርሽኝ ወቅት ምግብ እንዳይባክን እየረዳ እንደሚገኝ የድርጅቱ ባለቤት ሞሊስ ካሊዝ ይናገራሉ።
በትላልቅ ኢንዱስትሪ ውስጥ ከሚታየው እጅግ ያነሰ የምግብ ብክነት ነው እዚህ ያለው። ምክንያቱም የማከፋፈሉ ሂደት ውስጥ ያሉት መዳረሻዎች በጣም ትንሽ ናቸው።
የዶሮ አርቢ የሆነችው አሽሊ ሄኒም አነስተኛ በሆነ ስፋት የሚሰራ ስራ ብክነትን ለመቀነስ የሚደረገውን ጥረት እንደሚያቀለው ትገልጻለች።
ሚዛኑን ጠብቆ እንዲሄድ በማድረግ ጥሩ እየሰራን ነው። ገበያ ውስጥ የፍላጎት መጠን ሲጨምር ካላየን በስተቀር የዶሮዎቻችንን ቁጥር አንጨምርም።
የገበሬዎቹን ምርቶች በገበያ የሚሸጡት ነጋዴዎችም ያልተሸጡ ምርቶችን ምግብ ለሚያከፋፍሉ የምግብ ባንኮች ይሰጣሉ። በኮቪድ-19 ወረርሽኝ ምክንያት ደግሞ እነዚህን ምግቦች የሚፈልጉ ሰዎች ቁጥር እጅግ ጨምሯል። ፍሬል ዌልሽ የእንጉዳይ ነጋዴ ናት።
ትርፍ ይኑረኝ አይኑረኝ ሁልጊዜ አንድ ሳጥን ምግብ ለእነዚህ ሰዎች ይዤ እመጣለሁ።
የምግብ ብክነት በዩናይትድ ስቴትስ ውስጥ ትልቅ ችግር ነው። በየአመቱ ከ1 ሚሊየን ቶን በላይ ምግብ ይባክናል። በዛው መጠን ደግሞ አሜሪካንን መመገብ በሚል የሚንቀሳቀሰው በጎ አድራጎት ድርጅት አሜሪካ ውስጥ 42 ሚሊየን ሰዎች ወይም ከ8 ሰዎች አንዱ የምግብ እጥረት እንደሚያጋጥማቸው ይናገራል። በኮቪድ-19 ምክንያት የእንቅስቃሴ ገደቦች በተጣሉበት በዚህ ወቅት ታዲያ ምግብን የሚያሰባስቡ ፕሮግራሞች ኢንተርኔትን በመጠቀም በጥንቃቄ ምግቦችን የመሰብሰብና የማሰራጨት ስራ እየሰሩ ናቸው። በርካታ በጎ ፈቃደኞችም አብረዋቸው ይሰራሉ። ጎን ለጎንም የሚሰሩ የፈጠራ ውጤቶች ቁጥር እጅግ እየተበራከቱ ናቸው። ለምሳሌ ጥቅም ላይ ያሏሉ ምግቦችን በየሜዳው በመጣል ከቆሻሻው የሚወጣ ሚቴን የተሰኘ ንጥረ ነገር የአየር ብክለትን ከሚያስከትል ይልቅ ሉፕ ክሎዚንግ የተሰኘ አንድ አነስተኛ ንግድ ተቋም ምግቡን ወደ ማዳበሪያነት የሚቀይር ማሽን አምርቶ እንደ ሬስቶራንቶች ባሉ ምግብ በስፋት በሚትረፈረፍባቸው ቦታዎች ላይ እያስቀመጠ ይገኛል። ጄፈሪ ኒል የድርጅቱ መስራች ነው።
ምግብ በየቦታው ከመጣል ይልቅ በዚህ መልኩ ወደ ማዳበሪያ ብንቀይረው አሁን ካለው 6% ቆሻሻ ምግብን ድጋሚ ጥቅም ላይ የመዋል ደረጃ ወደ 100% ከፍ ማድረግ እንችላለን። ይሄ ማዳበሪያ አፈር ላይ ሲጨመር አፈሩን ከፍተኛ የአየር ንብረት ለውጦችን እንዲቋቋም በማድረግ ያግዛል።
የዩናይትድ ስቴትስ የአካባቢ ጥበቃ ኤጀንሲ በተባበሩት መንግስታት ድርጅት የተሰጠውን መመሪያ በመከተል ባክነው የሚጣሉ ምግቦችን መጠን 50% የመቀነስ እቅድ አለው። የመንግስታቱ ድርጅት ተወካይ ማርክ ራድካ ይህን ይላሉ።
The rest of the world certainly looks to the US for leadership on
የአየር ንብረት ለውጥን በተመለከተ የዓለም ህዝብ አሜሪካ መሪ እንድትሆን ይጠብቃል። በዓለም ላይ ያሉ ብዙ ነገሮች በተወሰነ መጠን ነው ያሉት። እኛ ደግሞ በመናመርተው ምርትና በመንጠቀማቸው ነገሮች እነዚያን ገፍተን ይያለፍንና አየርን እየበከልን ነው።
ያላግባብ የሚባክነውን የምግብ መጠን ለመቀነስ ግን የበርካታ አካላትን አብሮ መስራት እንደሚጠይቅ የዩናይትድ ስቴትስ እርሻ ክፍል ተወካይ የሆኑት ጂን በስቢ ያስረዳሉ።
ከግል ተቋማትና ድርሻ ካላቸው አካላት ጋር ሆነን ለተጠቃሚዎች ትምህርት እየሰጠን ነው። ለምግብ ባንኮች ምግብ የሚለግሱ የንግድ ተቋማት ኃላፊነታቸውን ለመወጣት ጥበቃ እንደሚያገኙ ለማሳወቅ ጥረት እያደረግን ነው።
ማይክል ሮድ በወረርሽኝ ወቅት ብዙ ጊዜ የሚሸምተው ፋርመርስ በተሰኘው የገበያ ቦታ ነው። የሚባክነውን ምግብ መጠን ለመቀነስ ግን ዩናይትድ ስቴትስ በድሃና በሀብታም መካከል ያለውን ልዩነት ከማጥበብ አንስቶ ብዙ ችግሮችን መፍታት አለባት ይላል።
አሜሪካ ውስጥ የቤት አልባነትና የረሃብ ችግር ቢኖርም አሁንም ሀብታም ሀገር ናት። ስለዚህ እንደኔ ያለ ሰው እዚህ መጥቶ የሚፈልገውን ያክል ገዝቶ ጥሎ ይሄዳል። ያ ደግሞ ለብክነት ይዳርጋል። ይህንን እንዴት ትክክለኛና አግባብ ባለው መንገድ መፍታት እንደሚቻል ማወቅ አስቸጋሪ ነው።
በኢትዮጵያና በሱዳን ድንበር አዋሳኝ አካባቢዎች ያለው ውጥረት አሁንም እንደቀጠለ መሆኑን የአካባቢው አመራሮችና ነዋሪዎች ተናግረዋል። የሱዳን ጦር አሁንም በአካባቢው እንደሚገኝና ቤቶችንም እንደሚያቃጥል ነው አመራሮቹና ነዋሪዎች ለአሜሪካ ድምፅ የተናገሩት። አስቴር ምስጋናው ተከታዩን ዘገባ ልካለች።
ከ7 ወር በላይ ያስቆጠረው የኢትዮጵያና የሱዳን ድንበር ውዝግብ መቋጫ ሳይገኝለት አሁንም እንደቀጠለ ነው። የሱዳን ጦር ድንበራችንን ጥሶ ገብቶ ጥቃት እየፈጸመብን ነው ብለው ቅሬታ ያሰሙ የነበሩት በምዕራብ ጎንደር ዞን መተማ ወረዳ ማጠቢያ ንዑስ ወረዳ የሹመት መንዱ ቀበሌ ነዋሪዎች አሁንም በሱዳን ጦር ጥቃት እየተፈጸመብን ነው ይላሉ። የመኖሪያ ቤታቸው በሱዳን ጦር እንደተቃጠለባቸው የሚገልጹት አቶ መልክ ያላምረው ከነዋሪዎቹ አንዱ ናቸው።
ቤት የእርሻ ካምቡ በሽሮ በሙሉ ቤቱ እኔ ማመን ማለም የነበረው ሰሊጥ ማሽላ ጥጥ ነው ማመርት የነበረው። ከዛ እርሻ ከ500 ጉንዳን ያላነሰጥም ይሆን ከዛው ላይ ከብቱም በዚህ በሱዳን ድንበር በጠረፍ ባሉት አርብቶ አደሮች እየተጎዳሁ ነው የምኖረው። ብዙውን ጊዜ ግማሹን ጊዜ መከላከያ እየወሰድኩ በቃችሁ እያልኩ እየለመንኩ ግማሹን ጊዜ እየተለማመንኩ ያው በቃ በዚህ ነው ያለሁት። ባለፈው ከኛ አካባቢ ተዘራ ምናምን የሚባል ሰውዬ 2 ትራክተር ሂደዋል። ወደ 3 ሰው ተዘሏል። አንደኛ ራቅ ያለ የአንድ ሰዓት መንገድ ቢሆን እንደዛ ነው ከኔ መሽሮ። አሁን ደግሞ ከኛ አካባቢ ሲዞሩ ነው የሚውሉት እና እንዳይመጡ እንዳይገቡ ወደ እርሻ እንዳይገቡ እያሉ መለክ ነው የሚልኩ ያለ ለዚህ እዛ አካባቢ ለሚሄዱ ገበያ ምናምን ደርሰው ለሚመጡ እና መሬቱ የኛ ነው እያሉ ነው ያለ። ግንቦት 27-28 ሰሊጥ ነው ምንዘራ የነበር። አሁን ግን እንኳን ምንዘራ በስጋት ላይ ነው ያለን። ራሱ መሄድም አልቻለም። ያው የጊዜው ነው ችግሩ የሚደርሰኝ መንግስትም ግብርና ሰሊምም ሆነ እንዴት ነው ብሎኝ ጥጡም ቢበላ ቢከስርብኝ ቢቃጠል መሽሮ ብቅ ብሎ አይቶ የግብርና ሰሊም ልማት አይልም መቶ አይቶኝም ያውቅ የለም።
ሌላው አስተያየት ሰጪ አቶ ባንታ አምላክ በላይ በበኩላቸው የሱዳን ጦር ወቅቱን ተከትለን የእርሻ ስራችንን እንዳናከናውን ችግር እያደረሰብን ነው ብለዋል።
ሰርቶታል ያው የኛ ዘሮዘሮ ከርሻውን እርሻ ስራ እንዳትሰለፉ ብሏል። የዞሮበት
እያቃጠሉት ነው። አሁን በይ ሰሞን ሄደው ነበረ
ሄጄ ነበረ ቀደምት ነው የተቃጠለው። አሁን እሱ የመልኬን የነበረ አሁን ሰልስ ነው ተቃጥለው ለአመት ለ አሁን ከሰል ነው የሚቆርጠው። አሁን ግራር ከሰል አሁን እንግዲህ እንዳለው አማረ እንደማሩ በላይ አጠቃላይ የሽምጣ ወደ ላይ ግራር ለጥቶ አልተረፍም ነው እየቆረጡ ነው ከሽ ይቆርጣሉ። በካርቦንም ግን ወመኪና አርምችም ከአም በአሁን በእርግጥ አላረጉም። ከኛ የኛው በታች ሂደት ነው ወደ
በምዕራብ ጎንደር ዞን መተማ ወረዳ ማጠቢያ ንዑስ ወረዳ ሹመት መንዱቃ ቀበሌ ዋና አስተዳዳሪ አቶ አለሙ አወቀ በኢትዮጵያና በሱዳን ድንበር አዋሳኝ አካባቢዎች ያለው ውጥረት አሁንም እንደቀጠለ መሆኑን ገልጸዋል።
በተከታታይ እንግዲህ ከቃጠሎ እስከ ሀብትና ንብረት ተፈጥሮ ሀብት ያህል ነገር እየዘረፉ ያላቋረጠ ትንኮሳ እያደረጉ እንደሆነ ያው በተደጋጋሚ መረጃ እየሰጠነ ለመንግስትም ችግሩን ያው በአመራር ደረጃ ከወረዳ ጀምሮ ያለውን ነገር እያስታወቅነ ነው ያለ ነው። አሁንም ቢሆን ያው ገና ግንቦት ሰኔ ላይ አርሶ አደሩ ወደ ማሳው ተረጋግቶ እንዳይገባ የእርሻ ስራ ተረጋግቶ እንዳይሰራ አታርሱም ማሳ አታጠዱም በሚል ነገር የእነሱ በእነሱ አባባል ሊፋሻ የሚውሉት አለ። በእኛ ግን ያው ታጣቂ የምንለው እየገቡ የሚያስፈራሩበት የሚያንገራግሩበት ተደባቂ የሆነ ነገር አለ እና በአሁኑ ሰዓት አርሶ አደሩ በተደጋጋሚ ችግሩንም ቅሬታውንም እያቀረበ ነው። እስካሁንም ድረስ በቦታው ድረስ ተጎንቶ ያው እኛም እንደ መንግስት ያለው አመራርም ለምን የሚል ነገር በእውነት ክትትል አላደረገም። ትንሽ እይታም የተነፈገ ይመስላል። ያው መንግስት ከሚሰራቸው ሸርክ ስራዎች እና አሁን እየተደረገ ካለው ሀገራዊ ለውጥ አንጻር ያው መንግስት የሚሰራው ሸርክ ስራ ቢኖርም በተለይ በእኛ አካባቢ ደግሞ እንዲህ አይነት የእነሱ ትንኮሳ እስካሁንም መቆም ባለመቻል ያው አርሶ አደሩ አሁን ቢሆን ቅሬታውን ለመራርም ለመንግስት የሚያቀረበ ነው ያለው። አሁን ደግሞ ነገሩን አስቸጋሪ የሚያደርገው አሁን ምድረ ሱዳን ላይ በተጨባጭ ያው ከሰሜኑ የሀገራችን ግጭት ጋር በተያያዘ ወደ ሱዳን የገባ ኃይል እንዳለ ይታወቃል። ያ ከዚህም ተወሰነ አይነት በተመሳሳይ ቅመምቶችም ይሄ የኛ ሰው የኛ ዜጋ ከእነሱ ጋር ተቀላቅሎ እያስቸገረ ያለ እነሱም አይዞህ በርታ የሚሉት አካል ያለ መሆኑን የሚያሳይ ነገር አለ። በተለይ በታች አርማጮ የገቡበት ሶስት አራት ሰራዊቱ ይዞት የነበረውን ቦታ ወደ ሰሜን ሀገራችን ክፍል ሰራዊቱ ሲሄድ ዘለው እንደገቡ አሁን የክርክርና የዲፕሎማሲ ጉዳይ ስለሆነ እዛ ቦታ ላይ ይህ ጦር አልወጣም። እኔ እስከማውቀው ድረስ አልወጣም። በታችን ከኛ በበታች ማለት ነው ነርስ ገቢ የሚባል ቦታ ላይ ቢያንስ አሁን ሁለት አመት ሶስት አመት ያህል ያው ቦታውን እንደያዙ አመጣም በሚል እስካሁን ድረስ የሱዳን ሰራዊት እንዳለበት ነው የሚናገር።
ኢትዮጵያና ሱዳን በሚዋሰንባቸው ድንበሮቻቸው አካባቢ የተፈጠረውን ግጭት አስመልክቶ አንዱ ሌላውን ወገን ተጠያቂ ሲያደርጉ መቆየታቸው ይታወሳል። ሰሞኑን ከአውሮፓ ሕብረት ልዑካን ጋር ውይይት ያደረጉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ወረራ ሲሉ የገለጹትን ይህንን የሱዳን ድርጊት ማንሳታቸውን መስሪያ ቤታቸው ባወጣው መግለጫ አስታውቋል። የዓለም አቀፉ ማህበረሰብ ሱዳን የኢትዮጵያን ሉዓላዊ መሬት ወረራ መያዟን ተከትሎ ማውገዝ የሚጠበቅበት ቢሆንም ይህንን አለማድረጉ አሳዛኝ መሆኑን የገለጹት ምክትል ጠቅላይ ሚኒስትሩ በኢትዮጵያ በኩል ችግሩ በሰላማዊ መንገድ መፍትሄ እንዲያገኝ ጽኑ አቋም ያለ መሆኑንም ለአውሮፓ ህብረት የልዑካን ቡድን አብራርተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅ ምህንድስናው ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።